Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ሄኖክ የለም፣ የምሾፍረው እኔ ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችንን የያዝናቸውን እናስተዋውቃችሁ።
እኔ የሚፈልገው ነጻነት ነው፣ ሀብት አይደለም። እኔ በእርግጥ እኔ የሰራሁት ብዙ ነገር ነው። ጥሩ ኑሮ ነው የምኖረው፣ ሌላ ሰውም እያገዝኩ ነው በዚህ ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ ነጻነት በነጻነት መኖር አለብኝ። ሁሉም ህዝቤ ሲሰቃይ እኔ ቁጭ ብዬ የሚያይበት ጊዜ የለኝም አሁን።
አትሌት ሌሊሳ ፈይሳ ነው ያስደመጥናችሁ። በሪዮ ኦሎምፒክ እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቶ በነበረበት ጊዜ ተጠይቆ የሰጠው ምላሽ ነው። ዛሬ አትሌት ሌሊሳ ፈይሳ ዩናይትድ ስቴትስ እዚህ ዋሽንግተን ዲሲ ካፒቶል ሂል ከጥቂት ደቂቃዎች በኋላ መግለጫ ይሰጣል። ያንን በቀጥታ ወደ እናንተው እናደርሳለን።
በሁለቱ ወንድማማች ህዝቦች መካከል ያለውን ይህንን ያልተፈታ ጥያቄ መፍታት እንደሚገባ ስምምነት ላይ ተደርሷል።
በአማራ ክልል የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ የአማራ ጠገዴና የትግራይ ጠገዴ በተባሉ ወረዳዎች መካከል ያለውን የወሰን ማካለል ዙሪያ የሚሉን አለ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልን የጋቢና ቪኦኤ አድማጮች፣ ለሰዓቱ ከተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን በጎንደር፣ በአዴት፣ በዳንግላ የታሰሩ ሰዎች መኖራቸውንና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን በዳንግላና በአዴት የመኢአድ ተጠሪዎች ዳኛ ፊት ሳይቀርቡ ለቀናት መታሰራቸውን ተጠቆመ። በደቡብ ሱዳን ጦርነቱ የሁለቱ ተፋላሚ ወገኖች መሪዎችን ጨምሮ አንዳንድ ከፍተኛ የአገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ መገኘቱን አንድ የሰብአዊ መብቶች ቡድን አስታወቀ። ደ ሴንትሬ የተባለው ይህ የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያንና የፊልም ተዋናይ ጆርጅ ክሉኒ፣ በመብቶች ማስከበር ጉዳይ በንቃት የሚሰሩት ጆን ፕረደስጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ ተገኘ ያሉትን ማስረጃ አጋርተዋል። በአፍሪካ ትልቅ ኢኮኖሚ ያላት ናይጄሪያ ካለፈው ሳምንት ጀምሮ በሀገሪቱ ምጣኔ ሀብት መላሸቁን ተገለጸ። የዚህ ምክንያት ብዙ መሆኑን ቢገለጽም ከዋናዎቹ ግን በሀገሪቱ ደቡብ ክፍል የሚታይ ግጭቶችና በቦታው ያለው የነዳጅ ዘይት ምርት መጓተት፣ በዓለም የነዳጅ ዘይት ዋጋ መጉደልና የውጭ ምንዛሬ ማነስ ከዋናዎቹ ናቸው። ይህ በሀገሪቱ ያጋጠመው የምጣኔ ሀብት መላሸቅ በሀገሪቱ 20 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ ያጋጠመ ሲሆን እስከ መቼ እንደሚቀጥልም አልታወቀም። የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና የዲሞክራቲክ ፓርቲ እጩ ባጋጠማቸው የሳንባ በሽታ እስከሚያገግሙ ድረስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የምርጫ ዘመቻ እንደሚያካሂዱላቸው ተገለጸ። ፕሬዚደንት ኦባማ በፊላደልፊያ ስብሰባ ተገኝተው ንግግር እንደሚያካሂዱና በዲሞክራቲክ ፓርቲ የገንዘብ ማሰባሰቢያ ፕሮግራም እንደሚገኙም ታውቋል። ሚስ ክሊንተን ትላንት ሰኞ ለሲኤንኤን በሰጡት ቃል የምርጫ ዘመቻቸውን በሳምንቱ መጨረሻ እንደሚቀጥሉም አስታውቋል። አድማጮቻችን፣ ለሰዓቱ የተዘጋጀ ዜና እስካሁኑ ነበር። ወደ ቀጣዩ የጋቢና ዝግጅት ላሸጋግራችሁ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በመግቢያችን ላይ እንዳስደመጥናችሁ በሪዮ ኦሎምፒክ እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቶ የነበረው አትሌት ሌሊሳ ፈይሳ እዚህ ዋሽንግተን ዲሲ ካፒቶል ሂል በዛሬው ዕለት በአሁኑ ሰዓት ከጥቂት ደቂቃዎች በኋላ መግለጫ ለመስጠት እየተዘጋጀ ነው። ሄኖክ ሰማግዜር በስፍራው ተገኝቶ መረጃውን ከዛ ሊያደርሰን ወደ እዛው እያቀና ነው። ደርሶ ከሆነ እስቲ ሄኖክ ያለበትን ሁኔታ ልጠይቀው። መስመር ላይ ይገኛል ሄኖክ።
ሰላም ጽዮን፣ አሁን በስፍራው ነው የሚገኘው። ፈይሳ ሌሊሳም የጋዜጣዊ መግለጫውን ሰጥቷል። አሁን የምንገኘው በዩናይትድ ስቴትስ ኮንግረስ ፊት ለፊት ነው። ውጪ እየተካሄደ ያለ የተለያዩ ምስክሮች ቃላቸውን እየሰጡበት ያለ የኢትዮጵያ የሰብአዊ መብት ሁኔታ ያሳሰባቸው ሶስት የኮንግረስ አባላት የተገኙበት ነው። ትልቁ ዜና ዛሬ ጽዮን ውሳኔ 16 ሬዞሉሽን 16 የሚባል ረቂቅ በዩናይትድ ስቴትስ ኮንግረስ በአፍሪካ ንዑስ ኮሚቴ ሊቀመንበር በኮንግረስመን ክሪስ ስሚዝ በኢትዮጵያ የሰብአዊ መብት ሁኔታዎችን ለማሻሻል ያለመ ሕግ ዛሬ ይፋ ተደርጓል።
ማን ነው ይፋ ያደረገው ይሄንን? ከሌሊሳ ፈይሳ ጋር የተገናኘ ነገር አለው መግለጫውን በሚሰጥበት ወቅት ወይስ የሁለቱን ጉዳዮች ቁርኝት እስቲ ንገረን።
እንግዲህ ቁርኝቱ ምንድን ነው? ፈይሳ ሌሊሳ በዚህ በሰብአዊ መብት ጥሰት ውስጥ ጉዳት እንደደረሰበት ተጠቂ ሆኖ ነው እዚህ የተገኘው በዛሬው ዕለት። ሌሎች ሰዎችም በእስር ቤት የተያዙ ሰዎች ምስክርነታቸውን ሰጥተዋል። ከዛ ባለፈ ግን እንግዲህ በዩናይትድ ስቴትስ ኮንግረስ አሰራር መሰረት የሰብአዊ መብት ጥሰት በሚኖር ጊዜ ዩናይትድ ስቴትስ መርሆ አላት። በዚህ መርሆ መሰረት ነው የዜጎች መብት ጥሰት በተለያዩ አካባቢዎች በሚከሰት ጊዜ የምስክር ማድመጥ እንደዚሁም ደግሞ ሕግ የማውጣት እንቅስቃሴ የሚጀመረው። ከአፍሪካ ንዑስ ኮሚቴው የተጀመረው እንግዲህ ካለፈ ወደ ውጭ ጉዳዮች ቋሚ ኮሚቴው የሚያልፍ ይሆናል። ከዛ በቤቱ በአጠቃላይ በኮንግረስ የሚጸድቅና በስተመጨረሻ በሴኔቱም ከታች እስከ ላይ ድረስ በሂደት በንዑስ ኮሚቴዎች በኮሚቴዎችና እንዳለ በሴኔቱ የሚጸድቅ ነው። አካሄዱ እንደዚህ ነው። ከዚህ በፊት ኢትዮጵያን በተመለከተ በ2005 ዓ.ም ምርጫ 97ን ተከትሎ በኮንግረስመን ዶናልድ ፔይን አሁን በህይወት የሉም እና በክሪስ ስሚዝ መሪነት የወጣ ህግ ነበረ። የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት የሚያገኘውን እርዳታ አስመልክቶ ደግሞ ተጠያቂነት እንዲኖር የሚሉ አንቀጾችና ቋንቋዎች ያሉበት ነው።
እሺ እንግዲህ ሄኖክ፣ ይሄ ነገር ከጸደቀ በኢትዮጵያ መንግስት ላይ የሚያሳድረው ተጽዕኖ ምንድን ነው?
እንግዲህ ከጸደቀ የሚለው ትልቅ ቃል ነው። ምክንያቱም ረጅም ጉዞ ነው የሚጠብቀው። አንድ ንዑስ ረጅም ጉዞ ተጉዞ ነው ህግ ሆኖ የሚጸድቀው። አሁን እንግዲህ ዛሬ ይፋ ተደረገ። ከእንግዲህ በኋላ ያለው ሁኔታ ምንድን ነው? በተለያዩ የኮንግረስ አባላት ይሄ ህግ ተቀባይነት እንዲያገኝ ድጋፍ እንዲያገኝ የሚሰሩ አካላት ይኖራሉ። አንደኛው መንገድ ይሄ ነው። የኢትዮጵያ መንግስት ደግሞ እንደዚህ አይነት ህግ ሲያልፍ በተሞክሮም ዝም ብሎ አያም። ሎቢስቶች ቀጥሮ በብዙ ገንዘብ ይሄ ህግ እንዳያልፍ ይዋጋል። ሂደቱ ይሄ ነው።
እሺ ሄኖክ፣ እንግዲህ በጣም እናመሰግናለን። ተጨማሪ መረጃዎችን ይዘህልን እንደምትመጣ ተስፋ እናደርጋለን።
ፌስቡክ ላይቭ ቀጥታ አሁን ተከታተሉን። አዜዋ ማህሪክ ላይ በቀጥታ የሚናገሩትን እያቀረብን ነው። የጥያቄና መልስ ዝግጅትም ይኖራል። ፌስቡክ ላይ በቀጥታ ተከታተሉን።
አድማጮቻችን በቀጥታ እንደሚከታተሉ እንግዲህ ተስፋ እናደርጋለን። ሄኖክን እናመሰግናለን።
መልካም ቀን።
የአማራን ክልል የሚያስተዳድረው ብአዴን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ በወቅታዊ ችግሮች መንስኤዎችና ምክንያቶች ላይ መነጋገሩ ተገልጿል። የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላውን እንዳሉት ኢህአዴግ በሀገር አቀፍ ደረጃ ያስተላለፋቸው ውሳኔዎች በክልል ደረጃ ታይተዋል። በዚህ መሰረት የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለው የወሰን ማካለል በፍጥነት መከናወን ከተነሱት ጉዳዮች አንዱ መሆኑን ጠቁመዋል። በአዴን በክልሉ በደረሰው የሰው ህይወትና የአካል ጉዳት እንደዚሁም የንብረት መውደም የተሰማውን ጥልቅ ሀዘን መግለጹንም ቃል አቀባዩ አመልክተዋል። አቶ ንጉሱን ያነጋገራቸው እስክንድር ፍሬው ነው። ወደ ዘገባው እንለፍ።
የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ ስብሰባ የኢህአዴግ ምክር ቤት ስብሰባ በተጠናቀቀ በቀናት ውስጥ የተካሄደ ነው። ከጳጉሜ 1 እስከ 4 የተካሄደው ይህ ስብሰባ በልዩ ልዩ ጉዳዮች ላይ መነጋገሩም ተጠቁሟል። የኢህአዴግ ምክር ቤት ያስተላለፋቸው ውሳኔዎችም በጥልቀት መታየታቸው ነው። የባዴን ማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የገለጹልኝ በክልሉ በተከሰቱ ግጭቶች በደረሰው የሰው ህይወት መጥፋት ያካል ጉዳትና የንብረት መውደም ባዴን የተሰማውን ጥልቅ ሀዘን መግለጹን ማስረድተዋል።
የተለዩ ችግሮች በውይይት ይፈቱ ይገባ የነበረ መሆኑን እነዚህን በውይይት መፍታት ባለመቻላችንና ባንድም በሌላ መልኩ ግጭቶች በመፈጠራቸው በመጀመሪያ ክቡር የሆነው የሰው ህይወት ማለፉ አካል መጉደሉ የመንግስትና የህዝብ ንብረት መውደሙ ክልላችንን በሰፊው የጎዳው መሆኑን ዜጎችን በሰፊው የጎዳቸው መሆኑን እና የልማት ተቋማትንም የልማት አውታሮችንም የመንግስትንም የህዝብ ንብረትንም ስላወደመ ከምንም በላይ ደግሞ የሰው ህይወት ስላጠፋ እኛ በመንመራው ክልል እነዚህ እንከኖች ጉድለቶች በመከሰታቸውና አሳዛኝ ሁነቶች ስለነበሩ በአጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን የሰው ህይወት መጥፋቱ በእጅጉ ያሳዘነ መሆኑን አካል መጉደልና ሀብት ንብረት መውደም በልማት ላይ ልማት መጨመር ሰላምን ማረጋጋት ሲገባን ክልላችንንና የክልላችንን ከተሞች በተለይም ካላቸው ለውጥ ሊገታ የሚችል ህብረተሰቡንም አሳዛኝና አስደንጋጭ ሁኔታ ውስጥ ያጋጠሙ የጣሉ ክስተቶች ስለገጠሙ ይሄ የክልሉ መንግስት በከምንም በላይ የሚያሳዝን ጉዳይ መሆኑንና ህብረተሰቡም በዚህ ጉዳይ ያዘነ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው። የመግለጫውም ዋነኛ ጽንሰ ሐሳብ ይጭምር ማለት ነው።
እንግዲህ ይህ የባዴን ማዕከላዊ ኮሚቴ ስብሰባ ከኢሃድግ ምክር ቤት ስብሰባ በኋላ የተካሄደ ነው። በኢሃድግ ምክር ቤት መግለጫ ላይ በኋላም በሊቀመንበሩ በኢሃድግ ሊቀመንበር ባቶ ኃይለ ማርያም ደሳለኝ ከተገለጹ ነጥቦች መካከል በአማራና በትግራይ ክልል ያለውን የወሰን ማካለል ባጭር ጊዜ የመፍታት ጉዳይ ይገኝበታል። ይህ የወሰን ማካለል ሲባል አቶ ንጉሱ ከወልቃይት የአማራ ማንነት ጥያቄ ጋር የተገናኘ አይደለም? ሁለቱ የተለያዩ ጉዳዮች ናቸው አይደለም? በየትኛውስ የድንበር አካባቢ ነው የወሰን ማካለል ያልተካሄደው ያላለቀው? በሁለቱ ክልሎች
በትግራይ ጸገዴና በአማራ ጸገዴ በሚባሉ ወረዳዎች መካከል ያለው ወሰን አልተካለለም። ለረጅም ጊዜም የተንከባለለ ነው።
ይሄ ከወልቃይት ጸገዴ ከወልቃይት ጉዳይ የተለየ ነው? ይሄ ሌላ ነው?
እነዚህ የተለየ ነው እና ይሄ የወሰን ጉዳይ በረጅም ጊዜ የተንከባለለ ነው። በመሆኑም አሁን በኢህአዴግ ምክር ቤት የታዩት ጉዳዮች ደግሞ ጠቅላላ አገራዊ ናቸውና በዝርዝር እያንዳንዱ ክልል የየራሱን ጉዳይ ስለሚያይ እያንዳንዱ ብሔራዊ ድርጅት ባዴንና የአማራ ክልል መንግስት ደግሞ የድርጅቱ የኢህአዴግ ውሳኔዎች አቅጣጫዎች ግምገማዎች ለአማራ ክልል ምን ማለት ናቸው ብሎ በዝርዝር አይቷል። ከነዚህ ውስጥ አንደኛው ቅድም የጠቀስኩት የወሰኑ ጉዳይ ነው። ስለዚህ በአማራ ክልል ሁኔታ ይሄንን የወሰን ጉዳይ ለአንዴና ለመጨረሻ ጊዜ ህዝብን ማዕከል አድርጎ ህዝብን አሳትፎ ከትግራይ ብሔራዊ ክልላዊ መንግስት ጋራ በጋራ በስምምነት ውጭ ብሎ መክሮ ለመፍታት የአማራ ክልል መንግስትም ባዴንም ከራሱም አኳያ የተስተዋሉትን እጥረቶች ለመቅረፍ ውሳኔዎችን አሳልፏል። በትግራይ ብሔራዊ ክልላዊ መንግስትም በሁለቱ ወንድማማች ህዝቦች መካከል ያለውን ይህንን ያልተፈታ ጥያቄ መፍታት እንደሚገባ ስምምነት ላይ ተደርሷል። ባዴንም የአማራ ክልል መንግስትም በዚሁ አግባብ እንደሚንቀሳቀስ አቅጣጫ አስቀምጧል ማለት ነው።
እነኚህ ያሏቸው ሁለቱም በትግራይም በአማራም ጠገዴ የሚባሉ ወረዳዎች አሉ ማለት ነው? የትግራይ ጠገዴ የአማራ ጠገዴ እያሉ ነው የገለጹልኝ።
በትግራይ ጸገዴ በሚባል ወረዳ፣ በአማራ ደግሞ ጠገዴ በሚባል ወረዳ መካከል ያለ ወሰን ነው። ስለዚህ ችግሮቹን እነዚህን ይህንን የወሰን ጥያቄ ህብረተሰቡ ወደዚህም ወደዛም ሳይባል የህብረተሰቡን የህዝቡን ፍላጎት ህዝብን ማዕከል አድርጎ መፍታት እንደሚገባ በሁለታችን ክልሎችና ሁለቱንም ክልሎች በሚመሩት ፓርቲዎች መካከል በሰከነ ሁኔታ ታይቶ መፍታት እንደሚገባው ስምምነት ተደርሷል። በኢህአዴግ ደረጃም ይሄ በአጭር ጊዜ ማለት ነው። ስለዚህ በአዴንም በሱ በኩል በዝርዝር ጉዳዮችን አይቶ ችግሩ በሚፈታበት አግባብ ላይ ተሳታፊ ሆኖ በህብረተሰቡን ማዕከል አድርጎ ህዝቡን ማዕከል አድርጎ ለመፍታት ዝግጁነት አለው ማለት ነው እና ውሳኔም አሳልፏል። ከወልቃይት ጋራ የተያዘው የወልቃይት የማንነት ጥያቄ ጋራ የተያዘው
እሱ ራሱን የቻለ ነው ብለውኛል።
ይሄ በራሱ የቻለ በትግራይ ክልል ውስጥ ያለ ወረዳ ላለፉት 25 አመታት በትግራይ ክልል ውስጥ ያለ ወረዳ በክልሎች እንደ ክልል ከተካለሉ በኋላ ማለት ነው በዛ የሚኖሩ ወገኖች የሚያነሱት የማንነት ጥያቄ ነው። ጉዳዩ በትግራይ ብሔራዊ ክልላዊ መንግስት ውስጥ ያለ ጥያቄ በመሆኑ ይሄ የትግራይ ብሔራዊ ክልላዊ መንግስት ጥያቄው በአግባቡ ቀርቦለት በአግባቡ ምላሽ የሚሰጥበት ምላሹ በትግራይ ብሔራዊ ክልላዊ መንግስት በጠያቂዎቹን የማያረካ ሆኖ ከተገኘ እንኳን በፌዴሬሽን ምክር ቤት የሚፈታ ስለዚህ በይሄም በኢህአዴግ ምክር ቤት በዝርዝር ታይቶ በትግራይ ብሔራዊ ክልላዊ መንግስትም ሰሞኑን በተሰጠው መግለጫ አሁንም ህዝብን ማዕከል አድርጎ ለጥያቄው ምላሽ የሚሰጥና የሚታይ መሆኑ ተገቢው ማብራሪያ ተሰጥቶበታል።
እንግዲህ በኢህአዴግ ምክር ቤት በጠቅላላ ተደርገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ጠቅሰውልኛል። ቀደም ብለው የኢህአዴግ ምክር ቤት ከተቀሳቸው ነጥቦች አንዱ በዚህ አመት አሁን በያዝነው የ2009 አመተ ምህረት መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 አመተ ምህረት መጀመሪያ ላይ በአማራ ክልል የሚጠበቁ የሐላፊነት ሽግሽጎች ወይም ሹምሽሮች ኖራሉ? እነዚህስ በባዴን ማዕከላዊ ኮሚቴ ስብሰባ ታይተዋል ወይ? አቶ ንጉሱ፣ የባዴንን ማዕከላዊ ኮሚቴ ስብሰባ አስመልክቶ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላውን ጋር ያደረኩት ቃለ መጠይቅ በዚህ አልተቋጨም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን የሚጠቁሙ መረጃዎች እየደረሱን ነው። በጎንደር በአዴት በዳንግላይ የታሰሩ ሰዎች መኖራቸውና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን በዳንግላ በአዴት የመያድ ተጠሪ ዳኛ ፊት ሳይቀርቡ ለቀናት መታሰራቸው ተጠቁሟል። ሰለሞን አባተ ትላንት ምሽት የተለያዩ ወገኖችና የመንግስት ተጠሪን ምላሽ አካቶ ተከታዩን ዘገባ አጠናክሯል።
ጎንደር ላይ ከሁለት ቀናት በፊት ከ24 ሰዓት በላይ ስልክና ኢንተርኔት ተቋርጦ በተካሄደ አሰሳ ብዙ ሰው መያዙን ከስፍራው ያነጋገርነውን ነዋሪ ዋቢ አድርገን ዘግበናል።
ከጠዋቱ አርብ 12 ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። በትላንት በተካሄደው አፈና ውስጥ ወደ 97 የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው።
በሌላ በኩል ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትንና ደጋፊዎችን ኢላማ ያደረገ የመንግስት እንቅስቃሴ እየተካሄደ መሆኑን ያነጋገርናቸው ነዋሪዎች ይጠቁማሉ። በተለይ በጎንደር ዩኒቨርሲቲ የጌስት ሀውስ ወይም የእንግዳ ማረፊያው ስራ አስኪያጅ የሆኑት የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና ህዝብ ግንኙነት የታጠቁ ኃይሎች መስሪያ ቤታቸው ድረስ እያሳደዷቸው መሆናቸውን ገልጸውልናል።
አርብ ጠዋት ላይ 1:10 ወደ 30 የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ሰርጦ ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱን ቀደም ሲል ከኢህአዴግ የተመለሱ ምልስ ወታደሮች ናቸው።
ጳጉሜ 4 ማለት ነው?
አዎ፣ አርብ። እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁን ፈልገናል። አይ ስራ አስኪያጁማ በአሁኑ ሰዓት አልደረሰም፣ አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች ከተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ አይደለም። ወይ ደግሞ ስራ አስኪያጁም ህጋዊ ሆኖ ስራውን የሚሰራ ሰው ነው የምናውቀው፣ አባታችን ነው። እዚህ ገብታችሁ ምንም አይነት እውቀት መፍጠር የለባቸውም። ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረ ነው የሚደርስባቸው ሲሏቸው በወቅቱ ጥለው ሄደዋል። በእለቱ ደግሞ በሰባት ሰዓት ከፖሊስ ሰራዊት አካላት ከ18 ቀበሌ ካለው ሶስተኛ ፖሊስ ጣቢያ የሆኑ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ 12 ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልታቄጀ ስለነበረ ከዛ ሆኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛል።
ይህንኑ ጉዳይ በተለያዩ ደረጃዎች ላሉ የስራና የጸጥታ ኃላፊዎች አንስቼ ነበር። በስልክ ያገኘኋቸው የጎንደር ዩኒቨርሲቲ የቢዝነስና ልማት ምክትል ፕሬዚደንት ዶክተር ይንገስ አለሙ ጥያቄን ካቀረብኩላቸው በኋላ ስልኩ ተቋርጧል። መልሼ ሞክሬ ላገኛቸው አልቻልኩም። የዩኒቨርሲቲው የጸጥታና የደህንነት ኃላፊ ወደ ሆኑት ወደ ኢንስፔክተር ስጦታው አዛናው ደውዬ አግኝቻቸዋለሁ። ስለ ሁኔታው የሚያውቁት ነገር እንደሌለ ነግረውኛል። በሌላ በኩል ደግሞ በጎንደርና በአጠቃላይም በአማራ ክልል ስላለው ሁኔታ ያላቸውን የወቅቱን መረጃ እንዲያካፍሉኝ ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ ወደ አቶ ሙሉጌታ አበበ ደውዬ ነበር። በክልሉ የተለያዩ አካባቢዎች አሁንም ችግሮች አሉ ብለውኛል።
ምስራቅ ጎጃም ሞጣ ላይ የበዓሉ ቀን ማታ ግጭት ነበር። ወጣቶቹ ሰብሰብ ብለው በዓል ሲያከብሩ ከአካባቢ ፖሊሶች ጋር ግጭት ፈጥረው ማምሻውን ረጅም ሰዓት የተኩስ ድምፅ ይሰማ እንደነበር ነው የነገሩኝ እዛ ያሉ ሰዎች።
ግጭቱ እንዴት ነው? ዝም ብሎ የግለሰቦች መደበኛ ግጭት ነው ወይስ ሰፋ ያለ ገጽታ አለው?
ሞጣ ላይ ምን አለ መሰለ፣ ፍኖተ ሰላም የሞተው ልጅ የሞጣ ልጅ ነው እና ከዛ ጊዜ ጀምሮ ፍርሃት አለ። ሞጣ ላይ የሆነ ችግር ይፈጠራል ብለው ይሰጋሉ የጸጥታ ኃይሎች። በዓሉ ምክንያት አድርገው እንግዲህ ወጣቶች ሰብሰብ ብለው በዓሉን እያከበሩ ባሉበት ሰዓት ነው ትንኮሳ የተጀመረውና ወደ ግጭት የተቀየረው ማለት ነው።
ምን ተፈጠረ በዚህ ግጭት ውስጥ?
በእርግጥ በሕይወትም ይሁን በንብረት የደረሰ ጉዳት የለም። ከፍተኛ ረጅም የሆነ ተኩስ እንደነበረ ነው ያወቅ ነው። ወጣቶቹ የተወሰኑ ወጣቶች እንደታሰሩ ነው የነገሩት።
ስንት ወጣት እንዳልተሰር ይታወቃል?
በሕይወትና በነፍስ የደረሰ ባይኖርም ወጣቶቹ ግን ከአስር በላይ የሆኑ ወጣቶች እንደታሰሩ ነው የነገሩት። ከዚያው መስመር ሳንወጣ የአዴት ከተማ ትላንት ማታ ሌቱን ሌለ ማታ ምሽቱን በር እያንኳኩ ብዙ ወጣቶችን እና እዛ አካባቢ ያሉ ወንዶችን እንዳሰሩ ነው። ከዚያ ውስጥም አሁን የኛ የወረዳ ተወካይ የነበሩት አቶ ስመኛው ገሰሰ የሚባሉ በቁጥጥር ስር ውለው ማታ ዛሬ ወደ ብርሸለቆ ሄደዋል እና ወደዚህ የሉም ብለው ፖሊስ መልእክት ለቤተሰብ እንደነገረ ነው የከተማው ፖሊስ ልጃቸው ያሳወቀችን።
በስንት ሰዓት ነው ማታ ሲሉ የተያዙት?
በኢትዮጵያ ሰዓት አቆጣጠር ከሶስት ሰዓት በኋላ ነው መጥተው ያንኳኩት ነው ያለችን። በእኛ ሰዓት አቆጣጠር
ከምሽቱ ሶስት ሰዓት
በኋላ መጥተው አንኳኩ። አንከፍትም ስንላቸው እንድንከፍት አስገደዱን። ከዚያ አካባቢ ታጣቂዎች እና የከተማው ፖሊሶች መጡ። ሌላ ጦር ኃይል ያለው ጦር ከሚመጣ ከፍታችሁ እኛ ብንወስደው ይሻላል ጦር ከመጥ ይሞታል ብሎ አስፈራሩን። እኛምላቸው ታጣቂዎችና ፖሊሶች ናቸው የወሰዱት ነው ያለች ልጃቸው።
ለመሆኑ እነዚህ ሰዎች የእስር ማዘዣ ይዘዋል?
ምንም በዛ ሰዓት ላይ ሲሄዱ የእስር ማዘዣ የያዙት የፍርድ ቤት ትእዛዝ ቀርቶ የጣቢያ መጥሪያ እንኳን አልያዙም። የፖሊስ መጥሪያ ራሱ አልያዙም። ጠይቄ ነበር ልጃቸውን። እኔ
ሌላው እስር ላይ ናቸው ሲሉ የጠቆሙኝን የመኢአድን ስራ አስፈጻሚ አባልና የፓርቲውን የሰሜን ቀጠና ኃላፊ የአቶ ሙሉቀን አይናለምን ይዞታ ለመጠየቅ ዳንግላ ወደሚገኙት ባለቤታቸው ወደ ወይዘሮ ፋንታዬ ወለል ጥሩነህ ደውዬ ነበር። ወይዘሮ ፋንታዬ ባለቤታቸውን በቀጥታ አግኝተው አነጋግረዋቸው እንደማያውቁ እንዲሁም አቶ ሙሉቀን ጠበቃም ሆነ ሐኪም እስከዛሬ እንዳላገኛቸው የአስም መድኃኒታቸውንም የሚያገኙት እርሳቸው ለፖሊስ አባላት ሰጥተው በመቀባበል መሆኑን ገልጸውልኛል። በተለያዩ ከተሞች ሰዎች በብዛት እየተያዙ ስለ መወሰዳቸውና በጎንደር በአዴትና በዳንግላም እስራትና ማሳደድ እየተፈጸመባቸው ናቸው ስለተባሉት የወልቃይት ኮሚቴና የመኢአድ ሰዎችም ጉዳይ የአማራ ብሔራዊ ክልላዊ መንግስትን ቃል አቀባይ አቶ ንጉሱ ጥላሁንን አነጋግሬ ነበር።
በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለሕግ የሚቀርቡበት አሰራር መኖሩ የግድ ነውና እነዚህን ወደ ሕግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመረ አለና ይሄ ስለሆነ በየከተማው በየአካባቢው ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን አስተምረን ለቀጣይ ተልእኮ ግልጽ አድርገን ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ የጥፋት አጀንዳ የጥፋት አላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን መልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ።
በሌላ በኩል ደግሞ በኦሮሚያ የተለያዩ አካባቢዎች ግሮች እንደነበሩ በሃሮማያ ዩኒቨርሲቲ በሶስት የመማሪያ ክፍሎች ላይ ቃጠሎ ደርሶ የንብረት ጉዳት ማጋጠሙን የመላ ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። ሁኔታዎችን ቀረብ ብለን ተከታትለን የምናገኘውን ይዘንላችሁ እንመለሳለን።
በደቡብ ሱዳኑ ጦርነት የሁለቱን ተፋላሚዎች ወገኖች መሪዎችን ጨምሮ አንዳንድ ከፍተኛ የሀገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ ማግኘቱን አንድ የሰብአዊ መብቶች ቡድን አስታወቀ። ዘ ሴንትሪ የተባለው ይህ የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያን የፊልም ተዋናዩ ጆርጅ ክሎኒ እና በመብቶች ማስከበር ጉዳይ በንቃት የሚሰሩት ጆን ፕሬንደርጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ ተገኘ ያሉትን ማስረጃ አጋርተዋል። በስፍራው የነበረው ባልደረባችን ሪቻርድ ግሪን አጭር ዘገባ አድርሶናል። ጽዮን ግርማ ታቀርበዋለች።
የሰብአዊ መብቶች ቡድኑ ያወጣው ሪፖርት የደቡብ ሱዳን ፕሬዝዳንት ሳልቫ ኪር፣ የቀድሞ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር እና ጄኔራሎቻቸው እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ማለትም ለደቡብ ሱዳን ነጻነት መንገድ የጠረገው የሰላም ስምምነት ከተፈረመ ጀምሮ ከመንግስቱ ካዝና ብዙ ሚሊዮን ዶላር ሰርቀዋል ሲል ይከሳል።
The simple fact is they're stealing the money to fund their militias to attack and kill one another. The evidence is thorough, it is detailed, and it is irrefutable.
ገንዘቡን የሚሰርቁት ሚሊሻዎቻቸው ጥቃት እንዲያደርሱና እርስ በርስ እንዲገዳደሉ ለማድረግ መሆኑ ግልጽ ነው። የተገኘው ማስረጃ የተሟላ በዝርዝር የቀረበና አስተማማኝ ነው። የጦር መሳሪያ ነጋዴዎችን፣ ዓለም አቀፍ ጠበቆችን፣ ዓለም አቀፍ ባንኮችን እንዲሁም ዓለም አቀፍ የቤትና የመሬት አሻሻጮችን ያካትታል ሪፖርቱ። እኛም በእነዚሁ ዓለም አቀፍ ተዋናይ አማካኝነት ነው መፍትሄ ለማስገኘት ይህን ሕገወጥ ተግባር ለማብቃትና የየዋህ ሲቪሎችን ደህንነት ለመጠበቅ የምንሞክረው።
የጦርነት ወንጀል አትራፊ ሊሆን አይገባም በሚል ርዕስ ቡድኑ ይፋ ያደረገው ይህ ባለ 65 ገጽ ሪፖርት ፕሬዚዳንት ኪርና ቤተሰቦቻቸው በናይሮቢ የሀብታሞች መኖሪያ ሰፈር ያለውን ጨምሮ ከደቡብ ሱዳን ውጭ ለመኖሪያ ቤቶችና የመሬት ግዢ ብዙ ሚሊዮን ዶላር አፍስሰዋል ሲል ይከሳል። የቀድሞ ተቀዳሚ ምክትል ፕሬዚዳንት ማቻርም በዚያው አካባቢ የመኖሪያ ቤት አሰርተዋል ሲል ቡድኑ ወንጅሏቸዋል።
ዳሩ ምንድነው የህይወት?
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዙ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ጽዮን ግርማንን። ዝግጅቶቻችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህልነቱ። አንዱ ሲሞት ነው ያን ጊዜ ሞቱ። Tenate
እህት ወንድሜ ጭንቁ በርትቶ ውድ ወገኔ እጃጥሮታቶ ስለምን ያልፋል ሞትን በሕይወት ድል ማድረግ ሲቻል እኔ ነኝ ደራሽ ለወገኔ ሸትከማሳው አሽቶ መጽዋቹ